ምስጢረ ጥምቀት።
ጥምቀት አጥመቀ ከሚለው የግዕዝ ግስ የወጣ ሲሆን ፍቺውም በገቢር መንከር መድፈቅ፣ በተገብሮ መነከር መደፈቅ መዘፈቅ፣ ሙሉ አካልን ውሃ ውስጥ ማስገባት ማለት ነው። አንዳንድ የእምነት ድርጅቶች ጥምቀትን በመርጨት ይፈጽማሉ። ይህም በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እያጠመቃችኋቸው የሚለውን የጌታን ትእዛዝ ያልተከተለ ነው። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ እንዲል በማቴዎስ ወንጌል ምዕራፍ 3 ቁጥር 16። ይህ ምንባብ የሚያስገነዝበን ጌታ በዮርዳኖስ ወንዝ በዮሐንስ እጅ ሲጠመቅ ባህር ውስጥ ገብቶ መላ አካሉን በውሃ ውስጥ ከቶ መጠመቁን ነው። ካህኑ ተጠማቂውን በውሃ ውስጥ 3 ጊዜ ብቅ ጥልቅ እያደረገ ማጥመቁ ምሳሌ አለው። ማጥለቁ ወደ መቃብር የመውረድ መውጣት ወይም ብቅ ማለት ደግሞ የትንሣኤ ምሳሌ ነው። ይህ ግብር 3 ጊዜ መፈጸሙ ሶስትነትን ሲያመለክት፣ ግብሩ ደግሞ አንድ አይነት መሆኑ አንድነትን ያመለክታል። ተጠማቂው በስላሴ አምኖ መጠመቁን ያስገነዝባል። እንዲሁም ጌታ በከርሰ መቃብር 3 መዓልትና 3 ሌሊት አድሮ የመነሳቱ ምሳሌ ነው።
ጥምቀት ለምን ምስጢር ተባለ? ጥምቀት ምስጢር መባሉ ከስላሴ ልጅነትን የምናገኝበት ረቂቅ ምስጢር ስለሆነ ነው። ረቂቅ መባሉም በአይን የማይታይ ስውር ሀብት ስለሆነ ነው። ካህኑ ውሃውን ሲባርክ ይታያል። ነገር ግን ውሃው ወደ ማየ ገቦነት ወይም ከጌታችን ጎን በዕለተ አርብ ወደ ፈሰሰው ውሃ ሲለወጥ አይታይም። እንዲሁም ለጥምቀቱ የሚደረጉት ስርዓቶች ሲታዩ፣ ከእግዚአብሔር ስንወለድ ግን በእምነት መነጽርነት እንጂ በአይነ ስጋ ማየት አይቻልምና ምስጢር ተባለ።
የምስጢረ ጥምቀት አመሰራረት። በቤተ ክርስቲያናችን ትምህርት የምስጢረ ጥምቀት መስራች ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተመሰረተውም በትምህርት እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም የዮሐንስ ወንጌል ምዕራፍ 3 ቁጥር 5 በትእዛዝ እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 በተግባር ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ የማቴዎስ ወንጌል ምዕራፍ 3 ቁጥር 16
ጌታ እከብራኤል ክቡር እቀደስ ኃይል ቅዱስ ሆኖ ሳለ ስለምን ተጠመቀ ቢሉ፣ አንደኛ ሶስትነቱን ለማስረዳት ነው። ከጥምቀት በፊት የስላሴው ሶስትነት ግልጽ ሆኖ አይታወቅም ነበር። ጌታ በዮርዳኖስ በሚጠመቅበት ጊዜ ግን ምስጢረ ስላሴ ግልጽ ሆኖ አብ በደመና ውስጥ ሆኖ የሚወደው ልጄ ይህ ነው በማለቱ ለወልድ አባት መሆኑ ታወቀ። መንፈስ ቅዱስም የባህሪ ህይወቱ መሆኑን በርግብ አምሳል በራሱ ላይ ተቀምጦ ሲታይ፣ ወልድም በተለየ አካሉ በዮርዳኖስ ሲጠመቅ ታየ። እንግዲህ 3 አካላት አንድ መለኮት መሆኑ ሊገልጽ ሲሆን፣ ሁለተኛው ደግሞ ትንቢቱን ሊፈጽም ነው። አቤቱ ውሆች አዩህ፣ ውሆችም አይተው ፈሩ፣ ጥልቆች ተነዋወጡ፣ ውሆችም ጮሁ፣ ደመናዎች ድምጽ ሰጡ። መዝሙር 76 ከቁጥር 16 3ኛ ለእኛ አርአያ ሊሆነን ብሎ ነው። እርሱ ተጠምቆ ተጠመቁ ባይለ ኖሮ ብዙዎች ጥምቀት አያስፈልግም፣ አስፈላጊ ቢሆን ኖሮ ጌታ ራሱ ተጠምቆ አብነት በሆነን ነበር እንዳይሉ ነው።
ጌታ በዮርዳኖስ ለምን ተጠመቀ? ጌታ በዮርዳኖስ የተጠመቀው ትንቢቱንና ምሳሌውን ለመፈጸም ነው። ትንቢቱ ባህር አየች ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ፣ ባህር የሸሸ ምን ሆነሽ ነው? አንተስ ዮርዳኖስ ወደ ኋላ የተመለስኸው ምን ሆነህ ነው? መዝሙር 113 ከቁጥር 3 እስከ 5 ይህ ትንቢት ስለ ነበር ጌታ ከሌሎች ወንዞች ሁሉ መርጦ በዮርዳኖስ ተጠመቀ። ምሳሌው አብርሃም ከገንዘቡ ከአስራ አንድ አውጥቶ አስራቱን ይዞ ዮርዳኖስን ተሻግሮ ወደ መልከ ጼዴቅ ሲሄድ የአብርሃምን መምጣት አውቆ ህብስት፣ አኮቴት፣ ጽዋ፣ በረከት አዘጋጅቶ ቆይቷል። ይህም መልከ ጼዴቅ የካህናት አብርሃም የምእመናን ምሳሌ ነው። ዮርዳኖስ የጥምቀት፣ ህብስት አኮቴት የስጋው፣ ጽዋ በረከት የደሙ ምሳሌ ነው። እንዲሁም ኢዮብና ንዕማን በዮርዳኖስ ተጠምቀው ከደዌያቸው ተፈውሰዋል። እናንተም ብትጠመቁ ከፍዳ ስጋ ከፍዳ ነፍስ ትድናላችሁ ሲለን ነው። ዮርዳኖስ አንድ ወንዝ ሲሆን ዝቅ ብሎ በዮር እና በዳኖስ ተለይቷል። ዮር በእስራኤል በኩል ያለው ሲሆን ዳኖስ በአህዛብ ዝቅ ብሎ ደግሞ ሁለቱም ተገናኝተዋል። በመገናኛቸው ቦታ ጌታ ተጠምቋል። ይህም ምሳሌ አለው። ዮርዳኖስ ወይም ነቁ ምንጩ ከላይ አንድ እንደመሆኑ የሰው ዘር ሁሉ የአንድ አዳም ልጅ እንደሆነ ሲያስረዳ ነው። ዝቅ ብሎ መለየቱም እስራኤል በኦሪት አህዛብ በጣዖት ወይም እስራኤል በግዝረት አህዛብ በቁልፈት ተለይተዋል። ዝቅ ብሎ መገናኘቱ ሁሉም በአንድ ወንጌል የማመናቸው ምሳሌ ነው። ጌታ በመገናኛቸው ቦታ ተጠመቀ፣ ሁላችሁን አንድ ላደርግ መጥቻለሁ ሲል ነው።
ምስጢሩ አዳምና ሔዋን ፈጣሪያቸውን አሳዝነው ከገነት ከወጡ በኋላ ዲያብሎስ በጨለማ ጋርዶ ፍዳ አጽንቶ አዳም የዲያብሎስ ወንድ አገልጋይ ነው፣ ሔዋን ደግሞ የዲያብሎስ ሴት አገልጋይ ናት ብላችሁ ስመ ግብርናችሁን ጽፋችሁ ስጡኝ አላቸው። እነርሱም ፍዳ የሚያቀልላቸው መስሏቸው እንዳላቸው አደረጉ። ዲያብሎስ ያንን የዕዳ ደብዳቤ አንዱን በሲኦል ሌላውም በዮርዳኖስ አኖረው። ዲያብሎስ በዮርዳኖስ ያኖረውን የዕዳ ደብዳቤ ጌታ በዮርዳኖስ በሚጠመቅበት ተረግጦት ስለነበረ በተጠመቀበት ወቅት በጥምቀቱ አጥፍቶልናል። እንዲሁም በሲኦል ያለውንም በዕለት አርብ ሲኦልን አመዝብሮ ነፍሳትን ነጻ ሲያወጣ አጥፍቶታል።
ጌታ በሰላሳ ዘመኑ ለምን ተጠመቀ? ጌታችን መድኃኒታችን ከፍ ብሎ በአርባ ዓመቱ ዝቅ ብሎ በሀያ ዓመቱ ያልተጠመቀበት ምክንያት አዳም የሰላሳ ዓመት ጎልማሳ ሆኖ ተፈጥሮ በአርባ ቀኑ ያገኛትን የልጅነት ጸጋ አስወስዶ ስለነበረ፣ ሁለተኛው አዳም ኢየሱስ ክርስቶስ ደግሞ ቀዳማዊ አዳም እና ልጆቹን ወደ ቀደመ ክብራቸው ለመመለስ ነው። አዳም በሰላሳ ዘመኑ ያስወሰዳትን ልጅነት ሊያስመልስ መምጣቱን ለማሳወቅና ልጅነትም የምትሰጠው በጥምቀት መሆኑን ለማስረገጥ በሰላሳ ዘመኑ በባህረ ዮርዳኖስ በዮሐንስ እጅ ተጠመቀ።
የጥምቀት አስፈላጊነት። ጥምቀት ከድህነት ጋር የተያያዘ ነው። ያመነ የተጠመቀ ይድናል የሚለው የጌታ ትምህርት ለዚህ አይነተኛ ምስክር ነው። የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ሰው በእምነት እንጂ በጥምቀት አይድንም የሚሉ ክፍሎች የጌታን ትምህርት የናቁ ናቸው። ያለ ጥምቀት መዳን የሚቻል ቢሆን ኖሮ ወይም ጥምቀት ለድህነት አስፈላጊ ባይሆን ኖሮ ያመነ ይድናል ብሎ ባስተማረ ነበር። ዳሩ ግን በጥምቀት ያልታተመ እምነት ለድህነት ስለማያበቃ ያመነ የተጠመቀ ይድናል ከማለቱ በተጨማሪ የእግዚአብሔርን መንግስት አያይም በማለት አስገንዝቦናል። የልጅነትን ጸጋ የምናገኘው በጥምቀት ነው። ምሁረ ኦሪት የነበረው ኒቆዲሞስ ከጌታ ከተማረውና ከተረዳው ቁልፍ የመዳን ትምህርት አንዱ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም የሚለውን ነበር። ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ዳግም ከእግዚአብሔር የምንወለደው በጥምቀት ነው። ይህ እንዴት ይሆናል የሚለውን ጥያቄ ለሰነዘረው ለአይሁድ አለቃ የተሰጠው ምላሽ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም የሚል ነው። ዮሐንስ ምዕራፍ 3 ቁጥር 6 ከውሃና ከመንፈስ መወለድ ማለት በውሃ ተጠምቆ የመንፈስ ቅዱስን ማህተም ማግኘት ማለት ነው። በጥምቀት ስርየተ ኃጢአት ይገኛል። በተለያየ ኃጢአት የነበሩ ሰዎች በአህዛብነት በነበሩበት ጊዜ የፈጸሟቸው የርኩሰት ስራዎች የኃጢአትን ሰንኮፍ ቆርጦ በሚጥል ጥምቀት ከኃጢአት ነጻ ይሆናሉ። አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትህ ታጠብ የሚለውን ትእዛዝ ሐናንያ ለቅዱስ ጳውሎስ የሰጠው ለዚህ ነው። የሐዋርያት ሥራ ምዕራፍ 22 ቁጥር 16 ቅዱስ ጳውሎስም በዚህ መሰረት ተጠምቋል። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ይህን መሰረት ያደረጉ ቀደምት አበው ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን በማለት ቀኖና ሰርተዋል። በጥምቀት ጌታችንን እንመስለዋለን። በክርስቶስ የሚያምን ሁሉ የእርሱን አርአያነት መከተል ይኖርበታል፣ እንዲሁም ክርስቶስን ሊመስል ይገባዋል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሮሜ ምዕራፍ 6 ቁጥር 8 ጥምቀት ጌታን በሞቱ የምንመስልበት ምስጢር መሆኑን ሐዋርያውና አገልጋዩ ቅዱስ ጳውሎስ እንዲህ በማለት አስረድቷል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ሮሜ ምዕራፍ 6 ቁጥር 3 እስከ 8 በጥምቀት አዲስ ህይወትን እንጎናጸፋለን። ስንጠመቅ አሮጌው ሰብእና ተወግዶ አዲስ ሰብእናን እንጎናጸፋለን። አሮጌው ሰውነት ይሞታል፣ ይቀበራል፣ አዲስ ህይወት ይተካል። ይህንንም ቅዱስ ጳውሎስ እንዲህ በማለት አረጋግጦልናል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሮሜ ምዕራፍ 6 ከቁጥር 4። በጥምቀት የክርስቶስ አካል የቤተ ክርስቲያን አባል እንሆናለን። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ገላትያ ምዕራፍ 3 ቁጥር 27 የሚለው የሐዋርያው ትምህርት በጥምቀት የክርስቶስ አካል እንደምንሆን የሚያረጋግጥልን ነው። በዘመነ ኦሪት ለአብርሃም ዘሮች የእግዚአብሔር ሕዝብ ለመሆናቸውና የአብርሃም ወገኝተኝነታቸውን ለማረጋገጥ መገረዝ ሃይማኖታዊ ግዴታቸው እንደነበር ሁሉ ለክርስቶስ ዜጎችም መጠመቅ የክርስቶስ ቤተሰቦች የቤተ ክርስቲያን አባልነታቸው የሚረጋገጥበት ማህተም ነው።